እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ነሐሴ 26 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች።
መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪዬን ለማቅረብ እፈልጋለሁ።
አቶ ኃይለማርያም ደሳለኝ 10ኛው የኢህአደግ ጉባኤ ሲዘጋ ከተቃዋሚ የፖለቲካ ፓርቲዎች ጋር አብሮ ለመስራት ፓርቲያቸው መወሰኑን ሲናገሩ ካስተላለፉት መልእክት የተቀነጨበ ነው የሰማችሁት። መልስ አለ።
ካለፉት ሁለት መግለጫዎች ያገኘ ነው ለምንድን እንደሚያሳየው ኢህአደግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀየረው የታወቀ ነው።
አቶ አንዶም ገብረስላሴ ናቸው እኛ የሰማችኋቸው። የተቃዋሚው የአረና ትግራይ የህዝብ ግንኙነት ኃላፊ ናቸው። ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። እስከ ምሽቱ አንድ ሰዓት አብራችሁን ቆዩ። ለዜናው ቆንጅታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ሶማሊያ ውስጥ ጽንፈኛው ቡድን አልሸባብ በአፍሪካ ህብረት ሰላም አስከባሪ ወታደሮች ካምፕ ላይ መኪና ላይ የታጨቀ ቦምብ አፈንድቶ ቢያንስ 19 ወታደሮችን መግደሉ ተሰማ። የሞቱትን ሰዎች ቁጥር የገለጹት አንድ የሶማሊያ ከፍተኛ ባለስልጣን ለቪኦኤ በሰጡት ቃል እንዳሉት እንዲሁ ተመሳሳይ ቁጥር ያላቸው የህብረቱ ወታደሮች ተማርከዋል በጽንፈኞቹ ብለዋል። የአልሸባብ ተዋጊዎች ከሶማሊያ ዋና ከተማ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ በምትገኘው ጃንሌ የምትባል ከተማ ባለው የጦር ካምፕ ባደረስነው ጥቃት በርካታ ወታደሮችን ገድለናል ሲሉ አስታውቀዋል። ጽንፈኞቹ ተዋጊዎች መኪና ላይ የተጫነውን ቦምብ ዛሬ ከሌሊቱ 10 ሰዓት ተኩል ላይ ካፈነዱት በኋላ ከሰላም አስከባሪዎች ጋር ተኩስ መለዋወጣቸው ተነግሯል። አልሸባብ የጦር ሰፈሩን ተቆጣጥሮታል ተብሎ የተሰማውን ዘገባ የአፍሪካ ህብረት የሶማሊያ ተልእኮ አሚሶም አስተባብሎታል። የሃንጋሪ ባለስልጣናት የዋና ከተማዋን የቡዳፔስትን ዋናውን የባቡር ጣቢያ ዘግተውታል። የሚበዙት በጦርነት ከታመሱ የመካከለኛ ምስራቅ ሀገሮች የሆኑና በዚያ አድርገው ወደ ኦስትሪያና ጀርመን ለመሄድ እየሞከሩ ያሉ ብዙ መቶ ፍልሰተኞች ማለፊያ አጥተው ተኮልኩለዋል። በብዙ መቶዎች የተቆጠሩ ፖሊሶች ፍልሰተኞቹን ከምስራቁ የባቡር ጣቢያ አጅበው ያስወጧቸው ሲሆን ዛሬ በድምፅ ማጉያ መንገደኞች በሙሉ ጣቢያውን ለቃችሁ ውጡ የሚል ማስታወቂያ ካሰሙ በኋላ ተመልሶ መግባት ከልክለዋል። ዛሬ ቀደም ብሎ ስደተኞች ወደ ቪየና በሚሄደው ባቡር ሊሳፈሩ ሲሉ ፖሊስ ከልክሏቸው የተፈጠረውን አይነት ግጭት በዚህኛው በዋና ጣቢያ ላይ አልተከሰተም ተብሏል። ስደተኞቹ ከባቡር ጣቢያው በፖሊስ እንዲወጡ ከተደረጉ በኋላ ደጃፉ ላይ ተሰብስበው ነጻነት፣ ነጻነት፣ ጀርመን፣ ጀርመን የሚል መፈክር ሲያሰሙ ነበር ተብሏል። የአየር ንብረት ለውጥ በተለይ በተጋላጩ በአርክቲክ አካባቢ በሚያደርሰው ጉዳት ላይ ያተኮረ ከ20 ሀገሮች በላይ የተሳተፉበት የተፈጥሮ አካባቢ ጥበቃ ጉባኤ አላስካ ውስጥ እየተካሄደ ነው። ፕሬዚደንት ባራክ ኦባማንና የውጭ ጉዳይ ሚኒስትር ጆን ኬሪን የሚጨምረው የዩናይትድ ስቴትስ ልዑካን ቡድን በአርክቲክ የፀሐይ ግለት የሚያስከትለውን አደጋ ለመከላከል በሚያስችሉ ነጥቦች ላይ ለመምከር ከፖሊሲ አውጪዎች፣ ከሳይንስ ተመራማሪዎችና መንግስታዊ ካልሆኑ ድርጅቶች ጋራ ተከታታይ ውይይቶችን እያደረጉ ነው። በመጨረሻም ባለፈው ሳምንት እጅጉን ሲዋዥቅ የነበረው የዓለም አቀፍ የአክሲዮን ገበያ ዋጋ ትናንት ሰኞ አቆልቁሎ ውሏል። በኒውዮርክ የዳው ጆንስ ኢንዱስትሪያል አቨሬጅ የኢንዱስትሪ ሸቀጥ ሽያጭ አማካይ በ7.7% ረክሶ መዋሉ ታውቋል። ናስዳክ ደግሞ በ6.1.3% ሲወርድ ኤስ ኤን ፒ 500 የተባለው እንደ ፓውያን አቆጣጠር አሁን ባሳለፍ ነው በነሐሴ ወር በ6.3 ከመቶ መውደቁና ከ2012 ዓመተ ምህረት ወዲህ የከፋው መሆኑ ተነግሯል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጆ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች ቆንጂት። ይህ በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባ እናልፋለን። 10ኛው የኢህአደግ ጉባኤ አቶ ኃይለ ማርያም ደሳለኝን ሊቀመንበር፣ አቶ ደመቀ መኮንንን ምክትል ሊቀመንበር አድርጎ መርጦ ትናንት ተጠናቋል። ጉባኤው ባለ 9 ነጥብ የአቋም መግለጫ አውጥቷል። ሲጠናቀቅ በሀገሪቱ እየተመዘገበ ያለውን ፈጣን እድገት ከህዝቡ ጋር በመሆን እንቀጥላለን ብሏል ኢህአደግ። የመልካም አስተዳደር ችግሮችን ለመፍታትም የሞት ሽረት ትግል እንደሚያደርጉም አባላቱ መናገራቸው ተጠቅሷል። ሊቀመንበሩ አቶ ኃይለማርያም ደሳለኝ በምርጫ ተፎካካሪ ከነበሩ ድርጅቶች ጋር ኢህአደግ በህጋዊና በሰላማዊ መንገድ ለመስራት እንደሚተባበርም ገልጸዋል። የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ጥሪው እንደተለመደው ለፕሮፓጋንዳ ፍጆታ የተደረገ ነው ሲሉ አጣጥለውታል። ግርማይ ገብሩ ከመቀለ ተጨማሪ አለው።
ለሚቀጥሉት ዓመታት የኢህአዴግ ሊቀመንበር ሆነው እንዲመሩ የተመረጡት አቶ ኃይለማርያም ደሳለኝ የጉባኤው ተሳታፊዎች ወደ መጡበት ሲመለሱ ፈጥነው ወደ ስራ በመግባት የህዝቡን አደራ ለመወጣት እንዲሰሩ አሳስበዋል። መላው የድርጅቱ አመራርና አባል የጉባኤውን ውሳኔ ከልብ ተቀብሎ ወደ ስራ እንዲገባም ጠይቀዋል።
በመግለጫችን ቃል እንደገባነው ሁሉ ከዚህ ጉባኤ መልስ ፈጥነን በጉባኤው መንፈስ ወደ ተግባር እንድንገባ በመላው ሰማዕታት ስም ጥሪ ላቀርብላችሁ እፈልጋለሁ።
የኢህአዴግ መስመር የተመሰረተው በህዝቡ ተሳትፎ ነው ያሉት አቶ ኃይለማርያም ደሳለኝ ይህንንም ተረድቶ ለጉባኤው ውሳኔዎች ስኬት ድጋፉን እንዲሰጥ ጠይቀዋል።
መላው የሀገራችን ህዝቦች ያለናንተ ምንም አይነት ፍጻሜ ልናከናውን ስለማንችል መስመራችንም የተመሰረተው በእናንተ ሁለንተናዊ ተሳትፎ በመሆኑ ከጎናችን ተሰልፋችሁ የጉባኤያችንን ውሳኔዎች በጋራ እንድንፈጽም በመላው ጉባኤተኛ ስም ጥሪ ላቀርብላችሁ እፈልጋለሁ።
በምርጫ 2007 ከኢህአዴግ ጋር የተፎካከሩት በኢትዮጵያ ውስጥ የሚገኙ የተቃዋሚ ድርጅቶች በህጋዊና በሰላማዊ መንገድ ለመስራት በፈለጉት ልክ ኢህአዴግ አብሮአቸው ለመስራት ዝግጁ መሆኑን አቶ ኃይለማርያም ይናገራሉ።
በምርጫ 2007 5ኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋር ተባብሮ በሚያስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪዬን ለማቅረብ እፈልጋለሁ። አመሰግናለሁ።
ይህ በእንዲህ እንዳለ የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ኢህአዴግ በሊቀመንበሩ በአቶ ኃይለማርያም በኩል ያስተላለፈው ጥሪ እንደተለመደው ለፕሮፓጋንዳ ፍጆታ የተነገረ ነው በሚል ገልጸውታል።
ኢህአዴግ እንደዚህ አይነት መግለጫ መስጠት አዲስ አይደለም። በ2002 አቶ መለስ ዜናውም የተናገሩት ነው። በ2007ም አቶ ኃይለማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘነው ልምድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። ምክንያቱም እንደዚህ አይነት ተነሳሽነቱ ቢኖራቸው ያገኘነው ድምፅ ሊያስከብሩልን ይገባ ነበር። ያሸነፍናቸው ወንበሮች ጥር አድርገው ወስደው ከነሱ ጋር እንሰራለን ማለት አይደፍሩም ነበር። ስለዚህ የአሁኑ መግለጫ ከፕሮፓጋንዳ አልፎ የሚፈይደውም በተግባርም የማይታይ ነገር ነው እላለሁ።
ቀጣዩ የኢህአዴግ 11ኛው ጉባኤ በደቡብ ህዝቦች ዴሞክራሲያዊ ግንባር አስተናጋጅነት በሐዋሳ ከተማ እንደሚካሄድም ተገልጿል። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ለመሆኑ ይህ የጉባኤው አጀንዳ ወይም አጀንዳዎችና ውሳኔዎቹ ለሀገሪቱ አንገብጋቢ ጉዳዮች ምላሽ በመስጠት ምን ፋይዳ ምን ጥቅም ይኖራቸው ይሆን? አቶ ሰይፈ ኃይሉ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ተጠይቀዋል። በቪኦኤ በጉባኤው የትኩረት ጭብጦች ይዘትና ፋይዳ ላይ ሙያዊ ትንታኔ ያቀርባሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የቃለ ምልልሱን የመጀመሪያ ክፍል እንሆ።
10ኛው የኢህአዴግ ድርጅታዊ ጉባኤ በዛሬው ዕለት ሲጠናቀቅ አቶ ኃይለ ማርያም ደሳለኝን በድጋሚ የኢህአዴግ ሊቀመንበር አድርጎ መርጧል። አቶ ደመቀ መኮንንን ደግሞ በምክትል ሊቀመንበርነት መርጧል። አቶ ኃይለ ማርያም ጉባኤው የኢህአዴግ የመጨረሻ አመራር አካል ነው ሲሉ፣ በጉባኤው የሚወሰዱ ውሳኔዎችና እርምጃዎች ለአመራሩ ለገዢው ፓርቲ ቀጣይ እቅዶች ወሳኝ መሆናቸውን ተናግረዋል። እስኪ የጉባኤውን ሚና በማስረዳት ይጀምሩ። ምን ፋይዳ አለው ይሄ 10ኛ ጊዜ የተደረገ የኢህአዴግ ድርጅታዊ ጉባኤ? ምንድን ነው ጥቅሙ?
ልክ ጠቅላይ ሚኒስትሩ እንደተናገሩት እኔ እምነትም ጉባኤ በየትኛውም የፖለቲካ ድርጅት ከፍተኛው ስልጣን ሰጪ አካል ስለሆነ በጉባኤው ተራ አጀንዳዎችን እንዲያዙ አይጠበቅም። ይልቁንስ ታላላቅ የፖሊሲ የስትራቴጂ እንዲሁም የፕሮግራሙም ጭምር አስፈላጊ ከሆነ የድርጅቱ ፕሮግራሙም ጭምር ታላላቅ የፍልስፍና ጥያቄዎችንም አንስቶ የሚወያይ የድርጅቱ አካል እንደመሆኑ መጠን ከፍተኛ ክብደት ያለው ተቋም ነው ብሎ መውሰድ ይቻላል። ስለዚህ በዚህ ረገድ የተናገሩት ትክክለኛ ነው። ነገር ግን ያን ይበሉ እንጂ በተግባር ያየነው በተቃራኒ ሆኖ ነው ያገኘሁት። በግሌ ስገመግመው ትላልቅ የፍልስፍና የፕሮግራም የአሰራር የፖሊሲ የስትራቴጂ አጀንዳዎችን ቀርጾ ከመወያየት ይልቅ በአብዛኛው የተጠመደው በውስጠ ፓርቲ አንዳንድ የአመራር ስነ ምግባር አለፍ ቢልም ችግሮች ያሏቸው ቃል በቃል ለመጠቀም ዋነኛው አጀንዳው የነበረው የልማታዊ ሰራዊት ግንባታ የሚል አቅጣጫ በውል ያልተሄደበት መሆኑን ነው ያሰመሩበት። ሌላው የህዝብ ጥያቄ ተብሎ ሊወሰድ የሚችል ከሆነ ደግሞ የመልካም አስተዳደር ችግር ነው ያሉት። ይሄ የተለመደ ነው። ከዘጠነኛ ድርጅታዊ ጉባኤም ተነስተው የነበሩ አቅጣጫዎች ናቸው። ግን መሰረታዊ ይዘታቸው ስናይም ግን ዋና ዋና አገራዊና ህዝባዊ ጥያቄዎችን የዳሰሰ ጉባኤ ሆኖ አላገኘሁትም። አገርን፣ ህዝብን ከመልካም አስተዳደር የሚል ጉዳይ ውጭ ሌሎች ጉዳዮችን የፖለቲካ የኢኮኖሚ ጉዳዮችን በምርጫም በተለያዩ የፖለቲካ ፓርቲዎችን ሲነሱ የነበሩ አንገብጋቢ ጉዳዮችን በህዝቡም ሲነሱ የነበሩ ጉዳዮችን አንስቶ እንደገና ከመወያየት ይልቅ በአብዛኛው በጣም በእኔ ግምገማ ተራ ሊባሉ የሚችሉ የውስጥ የፓርቲው የቤት ስራ ጉዳይ ተብለው ሊወስድ የሚችሉ ማጠንጠኛው ማድረጉ፣ ከዛ በላይ ደግሞ የማን ወደ ላይ ይምጣ ማን ወደ ታች ይውረድ በሚሉ የውስጥ ፓርቲ ጉዳዮችን ተጠምዶ ነው ያለፈው ጉባኤው እና ተገማችም ነበረ በእኔ እምነት። እዛ ውጭ ሌላ መንገድ ተይዞ ሊሄድ የሚችል አልነበረም።
መልካም። የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ወሳኝ አመራር አካል ነው ማለታቸው ልክ ነው? ጉባኤው ትልቅ ፋይዳ ሊኖረው ይገባል፣ ነገር ግን ያን የሚጠበቅ ስራ አላከናወነም ነው ባጭሩ የሚሉን አቶ ሰይፈ?
ትክክል።
ዘለቅ ብለን እንገባለን። እነኚህ እንዲያደርግ የሚጠበቁና ያደረጋቸውን በንጽጽር እንመለከታለን። በፖለቲካው በኩል የብዙዎች ጥያቄ የሚነሳበት በሀገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፖለቲካ ድርጅቶች ጭምር ጥያቄዎች የሚነሳበትን አቶ ኃይለማርያም ከተቃዋሚዎች ጋር አብሮ መስራት ጉባኤው በቀጣይ ከሚያካሄዳቸው ስራዎች አንዱ እንደሆነ በጥሪ መልክ ያቀረቡትን እንስማና ወደ ትንተናው እንመለሳለን።
በምርጫ 2007 አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋራ ተባብሮ በሚያስማሙን ጉዳዮች አብረን ለመስራት በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሪዬን ለማቅረብ እፈልጋለሁ።
አቶ ሰይፈ፣ እንደ ተከታተሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ድርጅታቸው በሰላማዊና በህጋዊ መንገድ የሚንቀሳቀሱ ተቃዋሚዎች በፈቀዳችሁት ልክ ለመስራት ወስነናል ነው የሚለው። መጀመሪያ ምን ማለት ነው ይሄ? አያይዘውም ደግሞ ይሄ ወስነናል የሚለው አነጋገር አዲስ አቅጣጫ ነው፣ ከዚህ ቀደም አልነበረም። ተቃዋሚዎች ከሚያነሷቸው ጥያቄዎች ጋር እናዛምዳለን። ንግግራቸውን ይገምግሙ።
ያው ደግሞ እንደዚህ አይነት ጥሪ ማቅረባቸው እንደ አገር መሪም እንደ ፓርቲ መሪም ተገቢ ነው። መደጋገም አለባቸው። እንደዚህ አይነት ጥሪዎችም ለተቃዋሚ ፓርቲዎች ብቻ ሳይሆን ለመላው የተለያዩ የህብረተሰብ ክፍሎች በዚህ አንጻር ካየነው ጥሩ ነው። ጥሪ ለማንም አይጎዳም። ነገር ግን አዲስ ጥሪም አይደለም፣ አዲስ ውሳኔም አይደለም። ሁሌም መድረኮች በተፈጠሩ ጊዜ ጠቅላይ ሚኒስትሩም ይሁን ሌሎች የመንግስት ኃላፊዎች የፓርቲ ኃላፊዎችም ቢሆንም ተደጋጋሚ ቶን ባለው መልክ በሚመስሉ ተመሳሳይ ቃላት በመጠቀም ለረዥም ጊዜ ሲናገሩት የነበሩት ነው። አሁንም ያን ነው የደገሙት። ስለዚህ አዲስ ውሳኔም አይደለም፣ አዲስ ጥሪም አይደለም። በምርጫ ድል ወቅት እንደዛ ይናገራሉ። በሌሎች ታላላቅ አገራዊ መድረኮችም ደግሞ ይሄ ምናልባት በፓርቲው ዲፕሎማቲክ ፋይዳ ያስገኝልኛል የሚል እምነት ስላለው ይመስለኛል።
መልካም። ምናልባትም እርስዎ አሁን ከሚያቀርቡት የተጠጋ በተቃዋሚ ፓርቲ መሪዎች በኩል እንዲያውም ለፕሮፓጋንዳ ፍጆታ ብቻ የተደረገ ነው የሚል ትችት ቀርቧል። ጉባኤው በተካሄደበት በዚያው በመቀሌ የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ያሉትን እንስማና አሁንም ወደ ትንተናው እንመለሳለን።
ኢህአዴግ እንደዚህ አይነት መግለጫ መስጠት አዲስ አይደለም። በ2002 አቶ መለስ ዜናውም የተናገሩት ነው። በ2007ም አቶ ኃይለማርያም ደሳለኝም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘ ነው ልምድ እንደሚያሳየው ኢህአዴግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂው ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም።
አቶ አንዶም ገብረስላሴ እንደሰሟቸው ኢህአዴግ በአመለካከቱም በአቋሙም ተቃዋሚን በጠላትነት የሚፈርጅ ስለሆነ ከዚህ ቀደምም አልታየም፣ አሁንም ተስፋ እናደርግም ነው የሚሉት። ባጭሩ ምን ይላሉ?
በድምዳሜው ላይ ሙሉ ለሙሉ ለመውሰድ እቸገራለሁ። ምክንያቱ ተቃዋሚዎችም ያንን ንግግሮችን እየተከታተሉ ተመሳሳይ አይነት የፍረጃ አካሄድ ሲከተሉ እናደምጣለንና ሚዛን ለመጠበቅ ያህል ተስፋ ስለ መጪው ጊዜ ተስፋም መያዝ ተስፋም መቁረጥም በሂደት የሚፈተሽ ጊዜ የሚያሳየን ነው የሚሆነው። ዞሮ ዞሮ ግን በአቶ አምዶም ጭብጥ ግን የምስማማው አንድ ነጥብ አለ። የተደጋገመ ንግግር ነው፣ አዲስ ውሳኔ አይደለም። ስለዚህ አዲስ ነገር ይዞ ስለ መምጣቱ ማረጋገጫ የሚሆን አቅጣጫዎቹን አልጠቆሙም። በዚህ በዚህ መድረኮችን እንደዚህ እንደዚህ በማድረግ ይሄን ርዕሰ ጉዳይ ላይ እንጋብዛችኋለን፣ እንደዚህ አይነት ውሳኔዎችን ከወሰናችሁ ደግሞ እኛ እንቀበለዋለን በጸጋ የሚል አይነት ተስፋ ፈጪ የሆነ ፍንጭ አለማሳየታቸው አዲስ ነገር ላንጠብቅ ልንጠራጠር ያስገድደናል። ለምን ዓላማ ነው እንደዛ የሚደረገው? ከርዕዮተ ዓለሙ ነው? ከአመለካከቱ ነው? ከውስጥ ፓርቲ ባህሪ ነው? ከታሪኩ ነው የሚለው ነገር ግን ምናልባት ይሄ ዘርዘር ያለ ጥናት የሚያስፈልገው ነው። ዝም ብዬ ደመነብሳዊ ድምዳሜ መድረስ አልፈለግኩም።
የተከበራችሁ አድማጮች፣ ይሄ አሁን የተጀመረው ውይይት ይቀጥላል። ለአቶ ሰይፈ ኃይሉና አሉላ ከበደንም አመሰግናለሁኝ። አሁን የጤና ዝግጅት ይቀጥላል። በዚህ ፕሮግራም ውስጥ አንዳንድ ቦታዎች ላይ ትናንት የሚባል ነገር ከሰማችሁ የተከበራችሁ አድማጮች፣ ከትናንት ወዲያን ለማለት ነው። ፕሮግራሙ ለትናንት የተዘጋጀ ነው ስለነበረ ጤና ያሳለፍነው ሳምንት በበዙ ጤና ነክ ዜናዎች የተሞላ ነበር። አንዳንዶቹን ላካፍላችሁ። ሲየራ ሊዮን ትናንት በኢቦላ አንድ ሰው ሞተባት። ላለፉት በርካታ ወራት ኢቦላ አብዝቶ ካተራመሳቸውና ካጎሳቆላቸው ወደ 30 ሺህ የሚጠጋ ቁጥር ያለው ሰው አዳርሶ ከ11 ሺህ በላይ ከገደለባቸው ሦስት የምዕራብ አፍሪካ ሀገሮች አንዷ በሆነችው ሲየራ ሊዮን የአንድ ሰው መሞት ምን ነው ዜና ሆነ? ሲየራ ሊዮን የመጨረሻው የኢቦላ ታማሚ የነበር ያለችውን ሰው አክማ የዛሬ ሳምንት ነሐሴ 18 ከነ ሙሉ ጤናው ከሆስፒታል በእግሩ አሰናብታ ነበር። እናም ከኢቦላ ነጻ ትባል ዘንድ ማስቆጠር የሚጠበቅባትን የ42 ቀናት የቅኝት ጊዜ መቁጠር ጀመረች። ቀኑ ሰኞ ነበር። እሁድ ላይ ሲደርስ ቆጠራው ከሸፈ። የ68 ዓመት ዜጋዋ ከጊኒ ጋር ሲየራ ሊዮን በምትዋሰንበት ገጠራማ አካባቢ በኢቦላ ምክንያት መሞታቸውን የምርመራ ውጤቶች አረጋግጠውልናል ሲሉ የሀገሪቱ ዋና ሐኪም ብሪማ ካራግቦ ትናንት ለሮይተርስ አስታውቀዋል። አሁን ብሔራዊው የኢቦላ ምላሽ ማዕከል ከሴትዮይቱ ጋር ግንኙነት የነበራቸውን ሰዎች ሁሉ መሰለል፣ ማሰስና ማፈላለግ ይዘዋል። እንግዲህ ሲየራ ሊዮን ከኢቦላ መቼ እንደምትጸዳ ዛሬ መገመት አስቸጋሪ ሆኗል። ሉ ሮሻይደር ነው ከፍሪታውን ሴራሊዮን የዘገበው። ታንዛኒያ ኮሌራ ገብቷል። ዋና ከተማይቱ ዳሬ ሰላምና በሞሮንጎሮ አካባቢዎች የዛሬ 2 ሳምንት የተቀሰቀሰው ኮሌራ እስካሁን 400 ሰው ይዟል፣ 8ቱን ገድሏል። የሀገሪቱ የጤና ጥበቃ ሚኒስቴርና የዓለም የጤና ድርጅት WHO ይህንን የተስፋፋ ወረርሽኝ ፈጥኖ ለመቆጣጠር ጥረታቸውን ማጠናከራቸውን ትናንት አስታውቀዋል። የሞሮንጎሮ ኮሌራ ከብሩንዲ ከሚገቡ ስደተኞች ጋር የተያያዘ መሆኑን የWHO ቃል አቀባይ ክርስቲያን ሊንሜየር ለቪኦኤ ተናግረዋል። የሊሳ ሽላይን የጄኔቫ ዘገባ ነው። የኮሌራ ነገር ከተነሳ አይቀር አንድ በጎ ዜና ላክል። ኮሌራን ለመከላከል የሚያስችል በአፍ የሚወሰድ ክትባት በቅርቡ ፈቃድ አግኝቶ ሥራ ላይ ውሏል። የዓለም የጤና ድርጅት በአሁኑ ጊዜ 2 ሚሊዮን ለሚሆኑ ሰዎች የሚሰጡ መድኃኒቶችን እያጠራቀመ እንደሆነ ተሰምቷል። የሚያሳስበው የዜናው ክፍል ግን ለኮሌራ ወረርሽኝ የተጋለጡ በዓለም ዙሪያ ያሉ ሰዎች ቁጥር 1.4 ቢሊዮን ናቸው። ሰሙ? 1.4 ቢሊዮን ሰው ነው ክትባት የሚያስፈልገው። WHO ገና ለ2 ሚሊዮን ነው እያጠራቀመ እያሰባሰበ ያለው። ለማንኛውም ክትባቱ መኖሩስ ተስፋ አይደል? ጄሲካ በርማን ነች የዘገበችው፣ ዋሽንግተን። HIV ጊዜ እያፈጀ በሄደ መጠን መከራውም እየበዛ መጥፊያውም እየቀረበ ወይም መያዣው መቆጣጠሪያው እየጠበቀ ይመስላል። በኤችአይቪ ኤድስ ሕክምና ላይ ላሉ ሰዎች አሁን በየዕለቱ ከሚወስዷቸው እንክብሎች የሚገላግል በመርፌ የሚሰጥ መድኃኒት ተገኝቷል። ፒአርኦ 140 የሚባለው ይህ መድኃኒት በሳምንት አንድ ጊዜ ብቻ የሚሰጥና ታካሚዎች መደበኛ ሕይወታቸውን ያለ ስጋትና ጭንቀት መቀጠል እንዲችሉ የሚያደርጋቸው ነው። የፒአርኦ ሙከራ ሲደረግ ከተሳታፊዎቹ ሰዎች በ98% ላይ የኤችአይቪን ወይም በሰውነት ውስጥ ያለውን የቫይረሱን ቁጥር ማለት ነው ማየት ወይም በምርመራ ማግኘት እስከማይቻል ድረስ አውርዶታል። በፒአርኦ 140 ሕክምና ላይ ያሉ ሰዎች ይኸው 11 ወር ሙሉ አንዳችም የህመም ምልክት አላዩም። ኤችአይቪ ታንቋል። ይህም የጄሲካ በርማን የዋሽንግተን ዲሲ ዘገባ ነው። ኢትዮጵያ ውስጥ በተለይ በምስራቅ የሀገሪቱ አካባቢዎች የዘንድሮ ኤልኒኞ የፈጠረው የዝናብ መዛባት ድርቅና የምግብ እጥረት አስከትሏል። በመላ ሀገሪቱ የእርዳታ ምግብ አጣዳፊ አቅርቦት ፈላጊው ቁጥር ወደ 4.5 ሚሊዮን አድጓል። ይህ ቁጥር የዛሬ 6 ወር ከተገመተው 2.9 ሚሊዮን የ1.6 ሚሊዮን ሰው ጭማሪ አሳይቷል። በመሆኑም የኢትዮጵያ መንግሥትና አጋሩ የሆኑ ዓለም አቀፍ የሰብአዊ አቅርቦት አካላት ሰሞኑን ባወጡት አንድ ሰነድ በአጣዳፊ 230 ሚሊዮን የአሜሪካ ዶላር ወይም ወደ 5 ቢሊዮን የኢትዮጵያ ብር የሚጠጋ እርዳታ በአስቸኳይ እንደሚያስፈልግ አሳውቀዋል። ረሃብ ወይም የምግብ እጥረቱ ለጠናባቸው አካባቢዎች ለመድረስ መንግሥት የ700 ሚሊዮን ብር ወጪ በቅርቡ መመደቡ በዚሁ የጋራ ሰነድ ላይ ተጠቁሟል። ይህ በእንዲህ እንዳለ ከእነዚያ አጋር ከሚባሉት ዓለም አቀፍ አካላት አንዱ የተባበሩት መንግሥታት የሕፃናት መርጃ ድርጅት ከሚንቀሳቀስባቸው መስኮች አንዱ የሥርዓተ ምግብ ትምህርትና የጤና አጠባበቅ መርሃ ግብር ይገኝበታል። በዚህ ዩኒሴፍ በአራት የአፍሪካ ሀገሮች ውስጥ በሚያካሂደው መርሃ ግብር ኢትዮጵያ ውስጥ በኦሮሚያ በአማራና በደቡብ ክልሎች በ20 ወረዳዎች ላይ እየሠራ መሆኑን ይናገራል። ወይዘሮ ሰላማዊት ነጋሽ በዩኒሴፍ የሥርዓተ ምግብ ባለሙያ ናቸው። ስለ መርሃ ግብሩ ጠይቄያቸው ነበር።
ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ 20 ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአምሃራ፣ በትግራይ፣ በደቡብ ብሔረሰቦችና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከ360 ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የ20ዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር 2008 ላይ ነው። ቀስ በቀስ ስኬል አፕ እያደረገን የሄደው የመጀመሪያዎቹ ወረዳዎች 39 ነበሩ። በአመቱ 57 ተጨመረ። በአመቱ 77 እየተጨመረ አሁን ቁጥራቸው ወደ 460 አካባቢ ደርሰዋል።
ባለፉት 7 አመታት ውስጥ ማለት ነው?
አዎ፣ ባለፉት 7 አመታት ውስጥ። እንግዲህ የዚህ የ4 አመት ፕሮግራም አላማ በተመረጡ 20 ወረዳዎች ላይ የእነዚህ የ460ው አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ 460ዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረትና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ ሀያ ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት ዓመት ፕሮግራም ነው ሲባል ይሄኛው የሀያ ወረዳዎቹ የዩኒሴፍና የአውሮፓ ህብረት ትብብር የጀመረበትን 2011 በፈረንጆች አቆጣጠር ጀምሮ ስራው እየተተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ 3 ሚሊዮን ዩሮ አካባቢ ድጋፍ ተደርጓል እነዚህ 20 ወረዳዎች። ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅርና የጤና ኤክስቴንሽን ስርዓት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው። በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብአት ማሰባሰብ ስራዎች ይሰራሉና በዘላቂነት የሚቀጥል ስራ ነው ማለት ነው።
ይህ መርሃ ግብር ከአስቸኳይ ጊዜ የምግብ አቅርቦት ጋር ግንኙነት ይኖረው ይሆን? ረሃብ ባለበት የስርዓተ ምግብ ትምህርትስ ምንድን ነው? እና ሌሎችም ጥያቄዎች አሉኝ። ወይዘሮ ሰላማዊት በሌላ ዝግጅት ይመለሳሉ። እንግዲህ ወደ መሰናበቻ የተቃረብኩ ወደፊት ግን ይጀሎ ከመመለሳቸው ነጥቦች ጊዜ ቢያገኙም እርሶም እስከዚያው መልከት መልከት ቢያደርጓቸው ጠይቀውም ቢረዱ የማይጎዱትን ነጥቦች ላስታውሶ፣ በቅርቡ በዩናይትድ ስቴትስ የምግብና የመድኃኒት ባለሥልጣን FDA የይሁንታ ፍቃድ ስለተሰጠው የሴቶች የወሲብ ፍላጎት ማነቃቂያ ወይም አንዳንዶች የሴቶች ቫያግራ ይሉታል እውነቱን ማወቅ ይፈልጋሉ። እባክዎ ሳያውቁ እንዳይጠቀሙት። የእውነቱ ማለትም ወንዶች የሚወስዱት ቫያግራ ወይም ሳያሊስ ወይም ላቪትራና ይህ የመንፈስ ማነቃቂያ መድኃኒት አንድ አይደሉም ይላሉ ባለሙያዎች። የወንድ የዘር ፍሬ ካንሰርን ወይም ፕሮስቴት ካንሰርን በምርመራ ማግኘት ብዙ ጊዜ አዳጋች ነው ይላሉ ባለሙያዎች። አሁን ግን ይህንን ሥራ ውሾች በተሳካ ሁኔታ ሳያከናውኑት አይቀርም። እነርሱ በሥራው ላይ ሊሰማሩ እንደሆነ ተሰምቷል። ይጠብቁ። በእነዚህና ቀደም ሲል ባነሳኋቸው ጉዳዮች ላይ ዝርዝር ያሉ መረጃዎችን አቀብሎታለሁ። ኦሊቨር ሳክስ ትናንት ሞቱ። በ82 ዓመት ዕድሜያቸው ትናንት ኒውዮርክ በሚገኝ መኖሪያቸው ያረፉት ዶክተር ሳክስ ድንቅ የነርቭ ሐኪምና ተመራማሪ ኒውሮሎጂስት ነበሩ። የሞቱት ግን ባለፈው የካቲት ይፋ ባደረጉት የጉበት ካንሰር ሰበብ ነው። የአንጎላችንን ውስብስብ ተፈጥሮ የአእምሮአችንንም ምጡቅነትና ድንቅነት በዕድሜ ልክ ምርምራቸው አጋልጠዋል። ሳክስ አዌክኒንግ፣ መንቃት ወይም መባነን የሳክስ መጽሐፍ ነው። ደግሞም ሚስቱን ከባርኔጣው ጋር ያምታታው ሰውዬ ዘ ማን ሁ ሚስቱክ ሂዝ ዋይፍ ፎር ሃድ የሚጠቀሱላቸው መጽሐፎቻቸው ናቸው። እስከዚያው የራስዎን የቤተሰቦን የአካባቢውን ጤና ንጽሕናና ጽዳት ይጠብቁ። የጤናው ባለቤት እርሶ ራስዎ ብቻ ኖት። ቢጠበቅ ለርሶ ቢከፋም በርሶ። የእጆችዎን ንጽሕና እባክዎ ይጠብቁ። 20 ሰከንድ ለምትሆን ጊዜ እጆችዎን በሳሙና በመታጠብ ተላላፊ በሽታዎችን እስከ 50% ማቆም እንደሚችሉ ያውቃሉ? ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ሰሎሞን አባተ ነኝ። ዝግጅታችን ተጠናቅቆ እንሰናበት ነው። የተከበራችሁ አድማጮች፣ አንዳንድ አጠራጠር ያሉ መረጃ ላካፍላችሁ። ዶላር አንድ ዶላር ማለት ነው 20 ብር ከ85 ሳንቲም ተመንዝሯል። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። ጎዴ ብቻ ነው በነገራችን ላይ ፀሐያማ የሚሆነው። በ1953 ዓ.ም ዛሬ ነሐሴ 26 ሐሚድ ኢድሪስ አዋቴ አንድ ፖሊስ ገደለ ኤርትራ ውስጥ። የኤርትራ የነጻነት የትጥቅ ትግልም ተጀመረ። ዛሬ በ1931 ዓ.ም ናዚ ጀርመን ፖላንድን ወረረች። ሁለተኛው የዓለም ጦርነትም ተጫረ። በዚሁ እንሰናበት ክቡራትና ክቡራን አድማጮች። ቴክኒሻኗ ጽዮን ግርማ፣ እኔም የመሐንዲስ አቀናባሪዋ ጽዮን ግርማ፣ እኔም ሰሎሞን አባተ ከመላ ባልደረቦቻችን ጋር እንሰናበታለን። ጤና ይስጥልኝ።
This program has come to you from the Voice of America, Washington.